hayyala munarra hopesin utarratan ma naga hay sunubula naga yen ansoro ala khete sakanta fana marati tan the voice of america
ye ya america dims radio tabya naw በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮች። ቅዳሜ ህዳር 26 2013 ዓመተ ምህረት ፕሮግራማችንን ካለም ዙሪያ በተጠናቀሩ የለቱ ዜናዎች ይሆናል የምንከፍተው። በማስከተል በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮሩ ቅንብሮች ይደመጣሉ። አንደኛው በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በኢትዮጵያ ወቅታዊ ጉዳይ ዙሪያ የተሰማውን የምስክርነት ቃል በተመለከተ የባለሙያ አስተያየት ያካተተ ዘገባ አቀናብረናል።
A series of missed opportunities in the last 2.5 years
ባለፉት 2 አመታት ተኩል ያመለጡ ተከታታይ እድሎች ጥልቅ ከሆነ አምባገነናዊ አመራሩ ለመላቀቅ ያልቻለው የገዢው ፓርቲ ተቋም ለውጦችን ተግባራዊ ለማድረግ ማንገራገሩ ወነተኛና ሁሉን አቀፍ የሆነ የፖለቲካ ሂደት መንገድ ላይ የተደነቀሩ ያልተነቀለው ስርጉጦች ተስፋ የተጣለበት ዲሞክራሲን የማስፈን ሙከራ መስመሩን እንዲስት አድርገውታል።
የፍሪደም ሃውስ ከፍተኛ ባለሙያው ዮሴፍ ባድዋዛዋ ናቸው።
ኢትዮጵያ ያሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ያለፈው ማን ነው ያንበሳውን ድርሻ የሚወስደው ለምን እዚህ ደረጃ ደረሰን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ያሉት የሚለው
በሃምሊን ዩኒቨርሲቲ የኮሙኒኬሽንስ እና የጋዜጠኝነት ትምህርት ክፍል ረዳት ዳይሬክተር ዶክተር እንዳልካቸው ጫላ ናቸው። ከዜና ቀጥሎ በሚቀርበው ዘገባ ይዘናቸዋል። ባይ መጪ የሀገር እጣ ዙሪያ የሚያተኩረው ተከታታይ ዝግጅትም ለዛሬ ያቀናብረው ውይይት ይኖረናል። አብራችሁ እንድታመሹ እንጋብዛችኋለን። አስተናጋጃችሁ ቆንጅ ይታየ ነኝ። ንጉሶ ታምሬ ፕሮግራማችንን ይመራል። አሁን ወደ ዓለም ዜና እናልፋለን።
ማጣራት አይደረግም እስካሁን ድረስ የነበሩትም ሂደቶች አልተጣሩም ያሏቸው ነገሮች አሉ። በተጨማሪም ደግሞ በክልሎች አካባቢ የታጣቂዎች መኖር፣ ሁሉም ክልል የራሱ ልዩ ኃይል መኖሩ፣ እንደዚህ ብለው የጠቀሷቸው ነገሮች አሉና የትኛው ነው በርሶ በኩል ይሄንን የኢትዮጵያን ሁኔታ ያገናዘበ አይደለም ያስባሉት?
አጠቃላይ ግምገማዬ ነው እንጂ ስፔሲፊካሊ የተነስማማባቸው ነጥቦች አንስተዋል። ለምሳሌ ታጣቂ ቡድኖች ህጋዊም ያልሆኑ በየክልሉ በብሔረሰብ ቅርጽ የተደራጁ ታጣቂ ኃይሎችን በተመለከተ የተናገሩት ነገር ትክክል ነው ብዬ አስባለሁ። ከዛም ባሻገር ውይይትና ክፍት የኢትዮጵያ የዲሞክራሲያዊ ሂደት በተመለከተ ያነሳሷቸውን ነገሮች ትክክል ናቸው ብዬ አስባለሁ። ግን ከዛ ባሻገር ግን ኢትዮጵያ የአሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ነው ያለፈው? ማን ነው የአንበሳውን ድርሻ የሚወስደው? ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብያን ውስጥ የምንለው። ምክንያቱም ኢትዮጵያ ውስጥ አሁን በጣም ትልቁና ዋናው ችግር ኦፍኮርስ 27 እና 28 ዓመት ኢትዮጵያ ውስጥ የአምባገነንነት ስርዓት ነበረ። በዛ ውስጥ የተለማመደው መንግስት የተለማመደው ችግር አለ። ግን ከዛ በፊት ቀደም ብሎ መንግስት ስልጣን ላይ የነበሩ ሰዎች ለምሳሌ ኢትዮጵያ ሴኩሪቲ ሴክተሩ እንዴት ነበር ሲቆጣጠሩት የነበረው? ወይም ደግሞ የደህንነት መዋቅሩ የሚሊተሪው መዋቅር እንዴት ነበር ሲቆጣጠሩት የነበረው? በዳታ የተደገፈ መረጃ አለ፣ መንግስት ያወጣው አለ። የመንግስትን እንኳን ቬሪፋይ ማድረግ ቢፈለግ ቬሪፋይ ማድረግ ይቻላል፣ ኤቪደንስም አለ። ይሄ አሁን ችግሩ ከፖለቲካ ችግር አልፎ ወደ የጸጥታ ችግር ደረጃ እንዲደርስ ምን አይነት አስተዋጽኦ አለው የሚለውን ያልዳሰሰ ችግር፣ ይሄ መዋቅራዊ ችግር ነው፣ መሰረታዊ ችግር ነው። ይህንን ያልዳሰሰ ምስክርነት ሙሉ ምስክርነት ነው ብዬ ለመውሰድ ይከብደኛል። በዛ የተነሳ ነው አንዱ ችግር ብዬ ያነሳሁት ማለት ነው። እና እነኚህ መሰረታዊ ችግሮች መነሳት አለባቸው። ከዛ ባሻገር ደግሞ የኢትዮጵያ የህግ ችግሮች አሉ። ኢትዮጵያ ውስጥ እኛና እናንተ የሚል ትርክ በሰፊው የተንሰራፋበት ሀገር ነው። በብሔር መደራጀት፣ በብሔር ማሰብ ከቢዝነስ ተቋም ጀምሮ እስከ ሴኩሪቲ ወይም የደህንነት መዋቅር በብሔር የተደራጀ ሀገር ነው እና ያ ክፍፍሉ በጣም ስር እንዲሰጥ፣ ሰው እርስ በርስ እንዲጠራጠር መሰረታዊ የመዋቅር ስራ የሰራ አደረጃጀት ነው ያሉ ኢትዮጵያ ውስጥ እና ያንን እነኛ መሰረታዊ ችግሮች ሳናነሳ ስለ ሰብአዊ መብት መከበር ብናወራ እንደው ዝም ብለ ሰርፌሱ ላይ መዋጠጥ ያህል አይነት ችግር ነው ብዬ ነው የምገምተው። ለዚህ ነው ምስክርነቱ ሙሉ አይደለም። መሰረታዊ የሆኑ ኢትዮጵያዊ ችግሮችን አንኳር ነገሮችን አላነሳም አልዳሰሰም ብዬ የሚወስደው ለዛ ነው።
ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። ኢትዮጵያ ውስጥ ባለፉት 2 ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በተመለከተ ምስክርነቷን ስትሰጥ
The source of the last 30 days military conflict in Tigray is fundamentally political. And as such, inseparable from the cascade of other political crises that
በተለይ ባለፉት 30 ቀናት በትግራይ ክልል የተከሰተ ወታደራዊ ግጭት ምንጩ ፖለቲካ ነው ብላለች። ግጭቱ የሶስት ዋና ዋና የፖለቲካ ውድቀቶች ድምር ውጤት መሆኑን እንዳነሳችው ጸዳለ የፖለቲካ ስልጣኑን በበላይነት ተቆጣጥሮት የነበረው ገዢው ፓርቲ ኢህአዴግ መፈረካከስ፣ በኢትዮጵያ የተከፈተው የፖለቲካ ምህዳር በተገቢው መንገድ አለመያዙና ሁሉንም ወገን ሊያስማማ የሚችል የሽግግር ፍኖተ ካርታ ማዘጋጀትን ታላሚ ያደረገ ሁሉንም ወገን ያቀፈ ፖለቲካዊ ውይይት አለመካሄዱን ለችግሩ እንደ ምክንያትነት አንስታለች። በኮቪድ-19 ምክንያት የተራ ዘመው ምርጫም ያጎደለው ብዙ ነው ብላለች። ዶክተር እንዳልካቸው ጫላ ደግሞ ሁሉም ችግር ፖለቲካዊ ነው ብለው አያምኑም።
ወይዘሮ ጸዳለ ለማ የአዲስ እንዳ ስታንዳርድ ዋና አዘጋጅ እሳቸው የሚሰጡትን ምስክርነት አይቻሉ። የእሳቸውን ምስክርነት በእኔ በኩል ጥሩ ነው ምስክርነት መስጠቱ። ችግሩ ሙሉ በሙሉ ፖለቲካዊ ነው ብለው ነው የሚጀምሩት። የኢትዮጵያ አሁን ያለው ችግሩ ፖለቲካዊ ነው፣ መፍትሄውም ፖለቲካዊ ነው ይላል። ኦፍኮርስ ፖለቲካዊ ነው ችግሩ፣ የፖለቲካ ችግር ነው። ግን ስር የሰደደ መሰረታዊ የመዋቅር ችግሮችን አላነሳም። ፖለቲካዊ መፍትሄ ነው የሚባለው ምን ማለት ነው? በውይይት ብቻ የሚፈታ ነው? ኢትዮጵያ ውስጥ በነበረው አገዛዝ መሰረታዊ የሆኑ የፖለቲካ መዋቅሮች የተዘረጉበት መንገድ ፍትሐዊ አልነበሩም። በጣም ሰፊ የተንሰራፋ ኮራፕሽን ወይም ሙስና ነበረ። ከዛም ባሻገር ቅድም የጠቀስኩት አለ ኢትዮጵያ ውስጥ ያለው የሚሊተሪና የኢንቴሊጀንስ አወቃቀር ከአንድ አካባቢ በተወጣጡ ሰዎች ቁጥጥር ነበረ። ያም በሌሎች ኢትዮጵያውያን ዘንድ የፈጠረው ግሪቪያንስ ወይም ደግሞ ንዴት አለ። እነኚህ መሰረታዊ የኢትዮጵያ ችግሮች ሳንፈታ ተጠያቂነትን ሳናሰፍን ይሄ ሁሉ ችግር በአንድ ቡድንና የአንድ ሰው ችግር ነው ብሎ ምስክርነት መስጠት ሙሉ ነው ብዬ አላምንም። ምክንያቱም አንደኛ የዚህ ሁሉ ሌጋሲው አሁን የገባንበት ውጥንቅጥ ራሱ ሌጋሲው የዚሁ ስርዓት ሌጋሲ ነው ብዬ ነው ማምነው፣ የዚሁ ስርዓት ውጤት ነው ብዬ ነው ማምነው። ይህንን በቅጡ ካላስረዳ አንድ ምስክርነት ሙሉ ምስክርነት ነው ብዬ ለማመን ይከብደኛል። ምክንያቱም አሁን ያለነው እርስ በርስ መጠራጠሩ፣ አሁን ያለው የደህንነት ችግር፣ ሰው ከተማ ውስጥ እየፈራ የሚሄድበት ሁኔታ፣ ትግራይ ክልልም ላይ ያለው የሴኪሪቲ ችግር የሚመነጨው የዚሁ ስርዓት ሌጋሲ ነው ብዬ ነው የማስበው። ይሄው ስርዓት የገነባው የገነገነ ስር የሰደደ ችግር ነው እና ምስክርነት ሲሰጥ እነኝን አንኳር ጉዳዮች ካልዳሰሰ አሁንም ዝም ብሎ ከላይ ዳር ዳሩን የመጓጨር አይነት ምስክርነት ነው፣ ሙሉ ነው ብዬ አላምንም። በዛ ነው ከምስክርነቶቹ ከሁለቱ ምስክርነቶች ጋር ችግሬ ይሄ ነው። ኦፍኮርስ ሀፍ ወይም ደግሞ ግማሹን አብራርተውታል፣ ግን ዘለግ ያለ ስር የሰደደ የኢትዮጵያን ችግር በመሰረታዊ ሁኔታ ለማስረዳት የሞከረ ምስክርነት ነው ብዬ አላስብም።
የአዲስ ስታንዳርዱ ጸዳለ የእነዚህ ፖለቲካዊ ቀውሶች መግፋት ላለፉት ሁለት ዓመታት በአገሪቱ ከፍተኛ ቀውሶች ማስከተሉን፣ የድምፃዊ ሀጫሉ ሁንዴስ መገደል፣ የፖለቲካ ፓርቲ መሪዎችን መታሰር ከጠቀሰች በኋላ በምክረ ሀሳብ አስተያየቷ ላይ ባስተላለፈችው መልእክት በአጠቃላይ ወደፊት ለመራመድ ደግሞ ገለልተኛ የሆነ አጣሪ ቡድን ያስፈልጋል ብላለች።
For independent and transparent investigations from all corners around the world.
አፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነጻና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብያምናለሁ። በመንግስታቱ ድርጅት ስልጣን ከመሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ ማንኛውም ተቋም ላይ እምነት የለውም።
ዶክተር እንዳልካቸው ጫላ በዚህ ላይ የሚሉት አላቸው።
ያው ኢትዮጵያ ደሃ ሀገር ከመሆኑ የተነሳ አቅምም ስለሌለን ይሄ የሞራል አፐር ግራውንድ የመውሰድ በተለይ ደግሞ ያደጉ ሀገራት ዜጎች ወይም ያደጉ ሀገራት ተቋማት እንዲህ አድርጉ፣ በዚህ ውጡ፣ በዚህ ረዱ የሚሉ አይነት አስተያየቶች አሉ። ገለልተኝነት ከዛ ይመነጫል። እሱ ትክክል ነው ብዬ አላስብም። እሱ የራሱ ክሪቲክ አለኝ በሱ። ይሄ መንግስትም ቢሆን ከዚህ በፊት የነበረው መንግስትም ቢሆን በሌሎች የአፍሪካ ሀገራትም ቢሆን መንግስት አቅም ከሌለ የአደጉት ሀገራት ተቋማት እንደፈለጉ በፈለጉት አቅጣጫ እንዲሄድ የማድረግ አዝማሚያ አላቸው እና እነኚህ ነገሮች ከዛ የሚመነጩ ናቸው። ገለልተኝነት፣ ሁለተኛ ኢትዮጵያ ውስጥ ራሱ እርስ በርስ አለመተማመናችን፣ የነበረው የፖለቲካ ሂደት በጣም የተዛባ ከመሆኑ የተነሳ ገለልተኛ ተቋማትን ራሳችን ማቋቋም እንደማንችል የሚያስብ ነው እሳቤው። ያ ራሱ በጣም ያበሳጨኛል። ምክንያቱም ትክክል አይደለም። ኢትዮጵያውያን እርስ በርስ ተማምነን ገለልተኛ የሆነ ተቋም አቋቁመን ገለልተኛ የሆነ ሂደት የስራ ሂደት መፍጠር እንችላለን ብዬ አምናለሁ። ግን ደግሞ ይሄ ስላለ የፖለቲካ ሂደቱ አለ፣ ይሄም ስርዓቱ የፈጠረው አንዱ ሌጋሲ ይሄ ስለሆነ ችግር አለ ማለት ነው። ግን በተለይ ወይዘሮ ጸዳለ የጠቀሷቸው ተቋማት ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ኮሚሽን የሚባሉ የሰብአዊ መብት ድርጅቶች አንዱ ኢትዮጵያዊ ነው፣ ሁለቱ የአውሮፓና የአሜሪካ ድርጅቶች ናቸው። እነሱ ገለልተኛ አይደሉም። እነሱ ገለልተኛ ስላልሆኑ ሌላ ገለልተኛ የዩናይትድ ኔሽን አካል ይቋቋምና ያጣራ የሚል ሪኮሜንዴሽን ሰጥተዋል። አሁን ያ ለእኔ ትክክል አይደለም። ምክንያቱም
ታማኝ ገለልተኛ አይደሉም ሳይሆን ሰዎች አያምኗቸውም ካለው ውጥረት የተነሳ
ያ እምነት አይጣልባቸውም። የፖለቲካ ሂደቱን በጣም የተወጣጠረ ስለሆነ ነው። እሱ ክሪቲኩ ትክክል ሊሆን ይችላል። ፖለቲካ ሂደቱ በጣም በተወጠረበት ሁኔታ ውስጥ ሆኖ ግን ደግሞ ከዚህ በፊት ኢትዮጵያ ውስጥ ብቻ አይደለም እንደዚህ አይነት ነገሮች ያጋጠሙት፣ ሌሎች ሀገራት ላይ ከዚህ በፊት ቱኒዚያ ላይ፣ ባህሬን ላይ ከአምስት ከስድስት ዓመት በፊት ሳውዝ አፍሪካ ላይ ነጻ ታማኝና ገለልተኛ የሆነ አጣሪ ኮሚሽኖች ተቋቁመው ምንድን ነው የተፈጠረው፣ ማን ምንድን ነው ያደረገው፣ ለምንድን ነው የሆነው፣ እዚህ ደረጃ የደረሰበት ምክንያት ምንድን ነው የሚለው ያጣሩ አካላት የተቋቋሙበት ሁኔታዎች አሉ። ግን ደግሞ ኢትዮጵያ ውስጥ የተጀመሩ ስራዎችም አሉ። አሁን ሂውማን ራይትስ ኮሚሽን የሚባለው በአቶ ዳንኤል የሚመራው የኢትዮጵያ ሰብአዊ መብት ኮሚሽን የሞካከራቸው የጀማመራቸው ነገሮች አሉ። ኦፍኮርስ ተጽዕኖዎች ሊኖሩበት ይችላል። ግን ሪሰርቸሮች ወይም ደግሞ ዳታ የሚሰበስቡ ሰዎችን ወደ ስፍራው ልኮ አይቶ አጣርቶ ሰዎችን ኢንተርቪው አድርጎ የሰራቸው ስራዎች አሉ። በዚህ በማይሳድራ ላይ በተፈጠሩ ነገር ብቻ ሳይሆን ከዛ በፊት ኢትዮጵያ ውስጥ በተፈጠሩ ግጭቶች ማለት ነው ሄዶ አጣርተው ማነው ግጭቱን የፈጸመው? ምናልባት የግጭቱ አስተባባሪዎች፣ ስፖንሰር አድራጊዎች ምናምን የሚለው ውስጥ መግባት አይችሉም። ግን ግጭቱ ሲፈጠር ሰዎች ሲገደሉ የተገደሉት በማን ነው፣ በምን ሁኔታ ነው የተገደሉት የሚለውን አትሊስት ቤዚክ ፋክቶችን ማጣራት ይችላሉ። ይሄ ለዚህ ገለልተኛ አካል ያስፈልጋል። ትክክል ነው፣ ተአማኒ የሆነ ያስፈልጋል። ግን ሌላ ዩኤን ማንዴትድ የሆነ ሲባል ኢትዮጵያውያን ካልሆኑ ኢትዮጵያውያን ባህሉን፣ ቋንቋውን፣ ሁኔታውን የሚያውቁ የፖለቲካ አሻጥሩን የሚገነዘቡ በተወሰነ መልኩ ኒውትራሊቲ ያላቸው ታማኝነታቸው ለእውነትና ለእውነት ብቻ የሆኑ ኢትዮጵያውያን አሉ። ስለዚህ ኢትዮጵያውያን አይታመኑም፣ ሁሉም ባያዝድ ናቸው፣ ለፋክት ወይም ለእውነታ አይጠነቀቁም ማለት ነው። ይሄ ኢምፕሊሲትሊ ወይም ደግሞ አሰምሽኑ ራሱ ዲሁማናይዚንግ ነው፣ ትክክል አይደለም። አለ ኢትዮጵያዊ የሆነ ፋክትንና ፋክትን ብቻ መሰረት ሊያደርግ የሚችል ኢትዮጵያዊ አለ በየቤቱ ማለት ነው። እና ትክክል ነው ብዬ አላስብም። አንዱ ትልቁ ክሪቲክ እሱ ነው። ሌላ ማንዴትድ የሆነ የዩኤን ወይም ደግሞ የሌላ ከዩናይትድ ስቴትስ እንዲሁም ከአውሮፓ የተውጣጣ ቡድን ኢትዮጵያ ላይ ሄዶ የተፈጠረውን ነገር ያጣራ የሚለውን ትክክል ነው ብዬ አላስብም። ዲሁማናይዚንግ ነው፣ እኛንም የሚያሳንሰን ነው። ለእውነትና ለሁኔታዎች ማንታመን እንደሆንን ነው የሚያሳየው። እና ትክክል ነው ብዬ አላስብም።
ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት 30 ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል።
On the information blackout, with phone and internet connections to Tigray down and journalists prevented from access in most of the region, it's very difficult to know what's happening.
የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበትና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው።
በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩም ብለዋል።
ግጭቱ መቋቋም የማይቻል የሰብአዊ፣ የኢኮኖሚ፣ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር እያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎችን የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው።
በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ሚስ ሎረን ፕሎስ ብላቸርት ከሰጡት የምስክርነት ቃል ሌላው የያዘው ሀሳብ ከውጥረቱ ባሻገር ጦርነቱን ያስጀመረው የትኛው አካል እንደሆነ በተመለከተ በፌዴራል መንግስቱም ሆነ በትግራይ ክልል በኩል የየራሳቸው ትርክት አለ ብለው ነበር። ዶክተር እንዳልካቸው ጫላ ከዚህ ተቃራኒ የሆነ ሀሳብ አላቸው። በሁሉም ቋንቋዎች የሚሰጡትን መግለጫ ሁሉንም ማዕዘን አንድ ላይ አስቀምጦ በመመርመር ማረጋገጥ የሚቻልን ደረጃ በሁለቱም ወገን ትርክት አለ ብሎ ማለፍ ተገቢ አይደለም ይላሉ።
አሁን በጣም በሰፊ የመረጃ ስርጭት ችግር አለ። መንግስት ትግራይ ክልል ውስጥ እያደረገ ባለው ዘመቻ የተነሳ የኮሚኒኬሽን መስመሮች ተቋርጠዋል። በዛ የተነሳ ከዛ አካባቢ የሚወጣው መረጃ ከአንድ ወገን ብቻ ነው የሚወጣው የሚል ፋክት አለ። ትክክል ነው። ይሄ ግን ደግሞ ማረጋገጥ እና ቬሪፋይ ማድረግ ከመንግስትም ውጪ ባሉ የመረጃ ስርዓት ወጣ ብሎ ጥረት ማድረግ ያስፈልጋል። የመንግስትን ሚዲያ መከታተል ያስፈልጋል። በአማርኛም፣ በትግርኛም፣ በኦሮምኛም የሚወጡ መረጃዎች አሉ። ስለዚህ እነሱን አደራጅቶ ቬሪፋይ አድርጎ ትራያንጉሌት የሚባል ነገር አለ። አንድ መረጃ ወስደሽ አንጥረሽ ካነጠርሽ በኋላ ትክክል መሆን አለመሆኑን ማረጋገጫ መንገዶች አሉ። አረጋግ የተሰጡ ምስክርነቶች ናቸው ብዬ አላምንም። ምክንያቱም ሀፍ ቤክት ናቸው ወይም በግማሹ የተጋገሩ ያልበሰሉ ናቸው፣ ያልተረጋገጡ ናቸው። ለምሳሌ ጦርነቱ እንዴት ተጀመረ? ኦፍኮርስ የፖለቲካ ውጥረት ነበር ኢትዮጵያ ውስጥ ላለፉት 2 ዓመት ተኩል። ግን ጦርነቱ ፍሽካውን እንዲነፋ ያደረገው ነገር ምንድን ነው? መቼ ነው የተፈጠረው የሚለውን ለምሳሌ አንዷ ሎረን የምትባለዋ የተናገረችዋል። ያ ትርክት ነው። መንግስትም ይሄ የራሱ ትርክት አለው፣ ህወሓትም የራሱ ትርክት አለው ብላ ነው የተናገረችው። ያ ትክክል አይደለም። የህወሓት ሰዎች አቶ ሴኮ ጌታቸውም አቶ ጌታቸው ረዳም ዛሬም በሰማሁት ዶክተር ደብረጽዮን እንደሰማሁት ራሳቸው እንደጀመሩ ፕሪኤምፕቲቭ ስትራይክ ወይም ደግሞ ቀድሞ መምታት እንደማለት ማለት ነው። እንደዛ ብለው የጀመሩት ጦርነት እንደሆነ እነሱ የተናገሩት ነው። ግን እሷ ትርክት ነው ብላ ነው። ይሄ ፋክት ነው፣ ትርክት አይደለም። ትርክትና ፋክት እውነታ ይለያያል ማለት ነው። እና ይሄ ሰዎች በግጭቱ ዙሪያ ላይ ያላቸው አስተያየት የተዛባ እንዲሆን ያደርጋል።
ምስክርነቱን ለማድመጥ የተሰየሙት የምክር ቤቱ አባላት የአሜሪካ መንግስት ምን ያድርግ የሚል ጥያቄ አንስተው ነበር። ዶክተር እንዳልክን በዚህ ጉዳይ ላይ አስተያየት እንዲሰጡን ጠይቀናቸው ነበር።
የዩናይትድ ስቴትስ መንግስት ኦፍኮርስ አስተያየቶች ይኖሩታል፣ ፖሊሲ አድቫይዘሮች ይኖሩታል። ግን ደግሞ የእነሱ አቋም በተደጋጋሚ በአፍሪካ ጉዳይ ላይ የሚሰሩ ቲቦር ናዥ የሚባሉ፣ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ የሚባሉ በፖሊሲ ደረጃ የሚያራምዱት ነገር አለ፣ እነሱም የሚያውቁት ነገር አለ። ማይክ ፖምፔዮ ከሶስት ሳምንት በፊት በትዊተር ገጻቸው የጻፉት ነገር ምንድን ነው? የቲፒኤልኤፍ ኃይሎች የኢትዮጵያን መንግስት ወታደሮች አጥቅተዋል፣ ትክክል አይደለም ብለው ነው ትዊት ያደረጉት ማለት ነው። እና እንግዲህ እነኚህ ሰዎች እንደዚህ አይነት ድምዳሜ ላይ የሚደርሱት ያለምንም ኢንቴሊጀንስ መረጃ አይደለም። የራሳቸው ኢንቴሊጀንስ መረጃ ይኖራቸዋል፣ ያውቁታል። ፋክቱን አገናዝቦ ቬሪፋይ አድርገው ነው እንዲህ አይነት የፖሊሲ ውሳኔዎች የሚወስኑት። አሁን ያለው አስተዳደር፣ የአሜሪካ አስተዳደር ግጭቱ እንዴት እንደተፈጠረ፣ ማን እንደጀመረው፣ እንዴት እየሄደ እንደሆነ ያውቁታል። ግጭቱ የፖለቲካ ችግር ብቻ እንዳልሆነም ይገነዘባሉ። የፖለቲካ ብቻም ሳይሆን አላግባብ የሆነ የኢኮኖሚ ተጠቃሚነትን ማረጋገጥ የነበረን ፕሪቪሌጅ ወይም ደግሞ የነበረን ያገኘሽውን ሀብት ንብረት ግጭቱ የዛም ዳይሜንሽን ያኛውም አይነት ቅርጽ እንዳለው በደንብ ይገነዘባሉ። ከሶስት ከአራት ቀን በፊት በቢቢሲ ላይ ቲቦር ናዥ ያስረዱትንም አይቻለሁ። ሌሎችም የዚሁ አድሚኒስትሬሽን ላይ ያሉ የአሜሪካ መንግስት ባለሟሎች ይህን በደንብ ነው የሚገነዘቡት። ምስክርነቱ ግን ይሄንን ዳይሜንሽን ኮምፕሊትሊ ትቶታል። ይሄ አሁን ትልቁ ችግር እሱ ነው። የፖለቲካ ችግር ነው፣ በውይይት ነው የሚፈታው። ስለዚህ በውይይት እንዲፈቱ ይደረግ፣ ተወያዩ የሚል ነው ምስክርነቱ። ሪኮሜንዴሽናቸውም እንደዛ ነው። ትክክል ነው። የፖለቲካ ልዩነት በውይይት ነው መፈታት ያለበት። ግን ደግሞ አንድን ግጭት ሁለት ምክንያቶች ልናይለት እንችላለን። ምንድን ነው? አንደኛው ሩት ኮዙ መሰረታዊ ችግሩ ምንድን ነው የሚለውን ያልዳሰሰ ምስክርነት ትክክለኛ ምስክርነት ነው ብዬ አላስብም። በዛም የተነሳ ቢሰጥ ሪኮሜንዴሽን መፍትሄ ያመጣል ብዬ አላስብም።
ዶክተር እንዳልካቸው ጫላ ከተሰጠው ምስክርነት ውስጥ በኢትዮጵያ ያለውን ችግር ከስረ መሰረቱ ፈልፍሎ ያለማየት ነገር ተስተውሏል ይላሉ። የምስክር መስማቱ አጠቃላይ ይዘት በኢትዮጵያ ውስጥ ያለውን ቀውስ ማን ጀመረው? ምን አስከተለ? እናስ እንዴት ይቁም? የሚሉ ጉዳዮች ላይ የተሰማ ነበር። አጠቃላይ የአራቱ ምስክሮች ሀሳብ ሲታይም በትግራይ ክልል ያለው ግጭት ሰብአዊ ቀውስ ማስከተሉን፣ የመረጃ ክፍተት መኖሩን፣ የደረሱት ጉዳቶች በገለልተኛ አጣሪ ይመርመሩና በሁለቱም ወገኖች መካከል ውይይት ይደረግ የሚል ነበር። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
ጽዮንንና እንግዳዋን እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድና በናይል ሳት ስርጭት ከሚተላለፈው በተጨማሪ ፕሮግራማችንን በዌብሳይታችን ላይ አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሐሪክ ላይ በቀጥታ ለማድመጥ ትችላላችሁ። አብራችሁን ቆዩ። ወደሚቀጥለው ውይይት ይሆናል አሁን የምናልፈው። በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና በግጭቱም ሂደት ሆነ በአጠቃላይ የሀገሪቱን ቀጣይ አቅጣጫ ለመዳሰስ የሚጥር ውይይት ነው። በኢትዮጵያ ሰላምና መረጋጋት እንዲመጣ የግጭቶቹ መንስኤዎች፣ ቀጣይ ፈተናዎችና ዘላቂ መፍትሄዎች ለማመላከት ጭምር የታለመም ነው። ተወያዮቹ አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። ዛሬ አዲስ አበባ ነው ያሉት። አሉላ ከበደ ነው ውይይቱን የመራው። የመጀመሪያውን ክፍል ይዞ ቀርበዋል።
አቶ ይልማ አዳሙ፣ አቶ ብርሃነ መዋ፣ ክብሮቼ ለጊዜያቸው አመሰግናለሁ። የምንነጋገረው የኢትዮጵያን ወቅታዊ ሁኔታም ዘለቄታውንም የሚመለከቱ ርዕሰ ጉዳዮች ላይ ነው። የኢትዮጵያ መንግስት ሕግ ማስከበር በሚል የሚገልጸው ወታደራዊ ዘመቻ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። የኢትዮጵያ መከላከያ ኃይል መቀሌንና አብዛኛውን የትግራይ ክልል ቢቆጣጠርም የህወሓት መሪዎች መቀሌን ለቀው ወደ ሌላ አካባቢ ቢሄዱም ከመቀሌ በስተሰሜን 60 ኪሎ ሜትሮች ርቀት ላይ በሁለት አካባቢዎች ውጊያው ቀጥሏል ሲሉ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለብሉምበርግ ተናግረዋል። እስኪ በቅድሚያ ሁኔታዎች ያሉበትን ይዞታ ብንመለከት፣ የኢትዮጵያ መንግስት ውጊያው ማብቃቱን ከገለጸ በኋላ ምንድን ነው አሁን ያለበት ሁኔታ? እናንተ እስከተረዳችሁ ድረስ በዚህ ደረጃ ነው ማለት እንችላለን? ምናልባት ለእንቅስቃሴው ቀረብ ብለዋል አቶ ብርሃነ፣ አዲስ አበባ ነው ያሉትና እርስዎን እናስቀድም።
እሺ፣ አመሰግናለሁ። በአሁኑ ጊዜ የተደረገው ነገር በመንግስት በኩል ህግ የማስከበር ስርዓት ነው ብሎ በወሰዳቸው እርምጃዎች እና በሌላ በኩል ደግሞ በህወሓት አመራሮች በመከላከያ ጦሩ ላይ በወሰዱት እርምጃ ምክንያት አጠቃላይ የኢትዮጵያ ህዝብ ስሜት ተቀስቅሶ ለመንግስት ሙሉ በሙሉ ድጋፉን ሰጡ። መንግስትም እርምጃዎች ወስዶ እርምጃውም የህወሓት መቀመጫ የነበረውን መቀሌን እስከ ማስለቀቅ ድረስ መድረሱን ነው የተመለከት ነው። ከመጀመሪያው እንደሚታየው በመቀሌ በኩል የቲፒኤልኤፍ አመራሮች በጣም ጠንካራ የሆነ የጦርነት ዝግጅት ያደረጉ እንደነበርና አይበገሬ አቋም እንዳላቸው ነበረ ነገሩ የነበረው። ይህም ደግሞ በርካታ ሰዎችን የሚያሳስብ ነበረ። ምክንያቱም ከፍተኛ የሆነ እልቂት አለበለዚያም ደግሞ ረዥም የሆነ ችግር ይፈጠራል የሚል ፍርሃት ነው የነበረው። እንደታሰበው እርቶ ሞተ ማለት አይደለም፣ ግን በቀላሉ የመከላከያ ኃይሉ መቀሌን ሊቆጣጠር የሚችልበት ደረጃ ላይ ደርሷል። እንግዲህ ይሄ ማለት መቀሌን ተቆጣጠረ ማለት ህወሓት ወደመ ማለት አይደለም፣ ወይም ጠፋ ማለት አይደለም። ስለዚህ በአካባቢው እና አልፎ አልፎ ደግሞ በተለይ እስከተወሰነ ጊዜ ድረስ እንደዚህ አይነት ግጭቶች ሊፈጠሩ ይችላሉ ብዬ አምናለሁ። ይሄ ማለት አብዛኛው የትግራይ ክልል ወደ መረጋጋትና ወደ ሰላም ሊመጣ አይችልም ማለት አይደለም፣ ብዙም የሚያስፈራ አይደለም። ነገር ግን የሚጠበቅ ነገር ነው ብዬ እገምታለሁ።
መልካም፣ ተከታይ ነጥቦችን እናነሳለን። አቶ ይልማ፣ በቅድሚያ ግን ለዚሁ ለቀደመ ጥያቄ የእርስዎን አስተያየት እናስከትል።
እሺ፣ አመሰግናለሁ። በመሰረቱ ማንም ሀገር ቢሆን ጦርን አይሻም። ጦር አስከፊ ገጽታዎች አሉት። ሞት አለ፣ መፈናቀል አለ፣ የኢኮኖሚ ድቀት አለ። እስከ ቤተሰብ ደረጃ ድረስ ጉዳትን የሚያመጣ ስለሆነ ማንም ወደ ጦርነት መሄድ የሚፈልግ የለም። በኢትዮጵያ ሁኔታ አሁን ያለውን የሰሞኑን ስናይ ዶክተር አብይ ይህ እንዳይሆን ከሁለት ዓመት በላይ ብዙ ጥረት አድርጓል። ከቲፒኤልኤፍ አመራሮች ጋራ እና ዶክተር ደብረጽዮን ጋራ ለኢትዮጵያ የሚበጅ ወደ ጦርነት የማይመራን ወደ ስምምነት የሚያደርሰን እባካችሁ እያለ በሽምግልና በሁሉም ደግሞ እና እንዲያውም የኢትዮጵያ ሕዝብ ይሄ ሰው ጠቅላይ ሚኒስትሩ ከልክ ያለፈ ትዕግስት ነው እና ይሄ ደግሞ ለእነሱ እንዲደራጁ ለእነሱ የጉልበተኝነት ስሜት እንዲኖራቸው ምክንያት ሆናል እያለ ሰው በጣም ቅሬታ ላይ ደርሶ ነበር። ትዕግስት ጥሩ ነው፣ ከአንድ መሪ የሚጠበቅ ነገር ነው። እንደዚያም ሆኖ ግን የመጨረሻዋን መስመር ሲያልፉ ዶክተር አብይ ምንም አማራጭ አልነበረው። የሀገርን ህልውና ማስከበር አንዱ ቃል ኪዳን የገባበት መሀል ላይ የፈጸመበት ነገር ስለሆነ ማንም መንግስት እንደሚያደርገው ያንን እርምጃ ወስዷል እና የጦርነት ሁኔታው ባይኖር ባይከሰት ኑሮ እንዴት ምንኛ ደስ ባለ ነበር፣ ግን ሆኗል እና ከዚህ በኋላ ያለው ሁኔታ ምንድን ነው? የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ እድሜ የለው። በጦርነት አገር አይረጋጋም እና ህግን የማስከበር ጥፋተኞችን በህግ የመጠየቅ ሁኔታ እንደተጠበቀ ሆኖ የአሁኑ አካሄዳችን በትግራይ ውስጥ ብቻ ሳይሆን ይሄንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ የመግባባት መንገዶች እንዲከፈቱ የማድረግ ነው። ጦርነቱ ሆኗል፣ ጉዳት ደርሷል፣ ጥፋት ሆኗል። ወታደርን ከዓመት እስከ ዓመት እዛ አቆይተህ እያንዳንዱ መንደር ማስጠበቅ አይቻልም። ቀደምቶ ብርሃንም እንዳለው ይሄ ማለት ተሸንፈ ማለት ህወሓት የትግራይ ክልል ጠቅላላ ሰላም ይሆናል ማለት አይደለም። ግን ደግሞ አሁንም የንግግሩ መንፈስ አሁንም በጋራ ችግሮችን መፍታት፣ በትግራይ ህዝብ ውስጥ ደግሞ ለአርባ ዓመት ቢያንስ የሆነ የፕሮፓጋንዳ ጥረቶች የተደረጉበት ህዝብ ነው። የተመረዘ ነው አንዳንዱ አእምሮ ከህፃንነት ጀምሮ ያለ እና ህዝቡን ከፓርቲው በመለየት ፓርቲው ለህዝቡ ምንም እንዳልጠቀመ የማሳመን የማስረዳት ስራ ወደ ጋራ መፍትሄ የሚፈልግ መንገድ ይሆናል። የጦርነቱ ፌዝ ባያልቅም በጣም ተገቢ የሆነ ደረጃ ላይ የሚጠበቅ ደረጃ ላይ ደርሷል። ባጭር ጊዜ ያ አንድ በኩል ጥሩ ነው።
አለመጠናቀቁን መሰረት እናድርግና የሳምንቱ መግቢያ ላይ ጠቅላይ ሚኒስትሩ ያደረጉትንም ንግግር፣ በህብረተሰቡ ዘንድ ያለውንም መንፈስ፣ ሌሎች ተጓዳኝ ጭብጦች እናነሳለን በዝርዝር። እስኪ በዓለም አቀፍ ደረጃ ያለውን እይታ ለመመርመር ሞክር። ዘመቻውን ማብቃት ጠቅላይ ሚኒስትሩ የተናገሩበትን ተከትሎ በህዝቡ ዘንድ የተፈጠረው ስሜት ወይም ያለው ሀሳብ እና በጠቅላይ ሚኒስትሩ የተገለጸው ሌሎች በተለያዩ ደረጃዎች እየወሰዱ ስላሏቸው እርምጃዎች የገለጹትና በዓለም አቀፍ የመገናኛ ብዙሃን ነገረውን ሁኔታ ላይ ያለው አስተያየት በዛሬው ዕለት የወጣውን የብሉምበርግ ዜና፣ ቀደም ሲል በቢቢሲ የወጣውን በሮይተርስ የተገለጹት በኢትዮጵያ መንግስትና በህዝቡ ዘንድ ያለው አስተሳሰብ ልዩነት ለምን ይህን ያህል የሰፋ ሆነ? እናንተ እስከተረዳችሁ ድረስ ምንድን ነው ለዚህ መንስኤው? በእርግጥ እውነተኛው መረጃ በእነኚህ የመገናኛ ብዙሃን የሚነገረው ነው ወይስ ሌላ ምክንያት ይኖር ይሆን? አቶ ብርሃነ፣
ከኢትዮጵያ ውጭ ያሉ የሶስተኛ ወገኖች ይህንን ጉዳይ የሚያዩበት እና አሁንም ደግሞ የሚገልጹበት ነገር ብዙም የሚያስገርም አይመስለኝም። በጣም ኮንቬንሽናል የሆነ አካሄድ ነው እየሄዱ ያሉት በአፍሪካ በነሱ ግንዛቤ ማለት ነው። ራሱን ለማስተዳደር ለመቆጣጠር የማይችል ሁሌም በነሱ ምክርና እርዳታ የሚንቀሳቀስ ህብረተሰብ ነው መንግስታቱ የሚሆን ህዝቡ የሚሆን እንደዛ ነው ብለው ነው የሚያምኑት። ሁሌም መፍትሄው ከነሱ ጋር እንደሚመጣ የችግሮች ሁሉ መፍትሄ ሁሉም ነገር እነሱ ላይ ዲፔንድ እንደምናደርግ ነው የሚያስቡት። ታስተውሉ እንደሆነ በኢትዮጵያና በኤርትራ መካከል የነበረው ያለመግባባት ለማስወገድ ከፍተኛ ጥረት አድርገዋል። ጥረት ማድረጋቸው ብቻ ሳይሆን በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ይህንን ጥረታቸውን በበለጠ በከፍተኛ ደረጃ በማካሄድ ኢትዮጵያና ኤርትራን ለማስታረቅ እጅግ በጣም ጓጉተው እንደነበረ በተለያዩ መንገዶች ይታያሉ። ኢንፋክት እንደውም ከፍተኛ የሆኑ በአፍሪካ ጉዳይ ላይ የሚሰሩ አማካሪ ድርጅቶች ሁሉ የብዙ ሚሊዮን ብር ፕሮጀክቶች ቀርጸው እንዴት ኢትዮጵያና ኤርትራን እንደሚያሸማግሉ እየተዘጋጁ ባሉበት ጊዜ ነው ኮንቬንሽናል ባልሆነ መንገድ በቀጥታ ሁለቱ መንግስታት ወደ ስምምነት የሄዱት። ይሄ የሚያሳየን ምንድን ነው? አሁን ኢትዮጵያ ውስጥ እየተካሄደ ያለው ነገር ቢዝነስ አዝ ዩዥዋል ያለ መሆኑን ወይም ደግሞ ከዚህ በፊት የሚታየው አይነት ያለ መሆኑን፣ ኢትዮጵያ ውስጥ ያለውም ችግር ደግሞ ሌሎቹ እንደሚያስቡት ሌሎች ሀገር ያለ ችግር አይነት ያለ መሆኑን፣ በብሔርና ብሔረሰቦች መካከል ያለ ግጭት ወይም ደግሞ የመንግስት አወቃቀር፣ አደረጃጀት፣ የህዝብ ንቃተ ህሊና የመሳሰሉት ነገሮች ወደ ሲሪያ አይነት ችግር፣ እነዚህ የተመሰቃቀሉ አገሮች ችግር ውስጥ የሚያስገባ ይሆናል ብለው ነው የሚያስቡት። ይህ እንግዲህ ኮንቬንሽናል ቲንኪንግ ነው። ነገር ግን ኢትዮጵያ ውስጥ ያለው ነገር የተለየ ነው። ባለፉት አመታት ውስጥ የህዝቡ ንቃተ ህሊና ከዛም አልፎ አመታት የዳበረ በህዝቡ መካከል ያለ ግንኙነት እነሱ ባሰቡት አይነት መንገድ የሚሄድ አይደለም። ስለዚህ እነሱ የሚወስዱት በአብዛኛው አንደኛ ዜና የሚያገኙባቸው መንገዶች ለነሱ ከቀረቧቸው እና ከሚገምቱት በመነሳት እንጂ በቀጥታ መሬት ላይ ያለውን ጉዳዩ የሚመለከተውን ቀጥታ ህዝብ የሚመለከት አይደለም። ሁለተኛ ደግሞ እነሱ ሁሌም ወገንተኛ ይሆናሉ። ከራሳቸው ጥቅም አንጻር የሚይዙት ወገን ይኖራል እና የኢትዮጵያ መንግስት አካሄድ ባይጥማቸው ብዙም አያስደንቅም። ባለፈው ታስታውስ እንደሆነ ፕሬዚደንት ትራምፕ ኢትዮጵያንና ግብፅን ለማሸናገል በመከሩበት ጊዜ ምን ያህል ኢትዮጵያ ላይ ንቀት እንደነበራቸው እና ሁሉንም ነገር በገንዘብና በኃይላቸው ሊያስፈጽሙ እንደሚችሉ አይነት ስሜት ነው ይዘው የሄዱት። የሌሎችም የአውሮፓ መንግስታትም ይሁን የተባበሩት አረብ መንግስታት የተለያዩ ኤጀንሲም ይሁን መንግስታት እንደዛ አይነት ስሜት ነው ያላቸው። ግን የሚዘነጓቸው ነገሮች ኢትዮጵያውያን በጣም ረጅም ታሪክ ያላቸው ለየት ያለ የእርስ በርስ የህዝብ ግንኙነት ያላቸው መሆኑን አይገነዘቡትም። ስለዚህ ነው ወደ ተሳሳተ የሚሄዱት። ሁለተኛው ነገር ደግሞ ምንድን ነው? ኢትዮጵያን በእነሱ ውሳኔ እነሱ በሚፈልጉት መንገድ ለማስኬድ የሚችሉ ይመስላቸዋል። በኢትዮጵያ ላይ ተጽዕኖ መጥፋት የሚችሉ ይመስላቸዋል። በገንዘብም ይሁን በፖለቲካም ይሁን በሌላ ኢትዮጵያ ያለችበት ሁኔታ ግን ከዛ ውጪ ነው። እስከሚገባኝ ድረስ አሁን ያለው የኢትዮጵያ ህዝብ ስነ ልቡናም ይሁን የኢትዮጵያ መንግስት እና የህዝብ ግፊት ራሱ በመንግስት ላይ የሚያሳድረው የህዝብ ግፊት ተደራርበው ኢትዮጵያን በነጻ የምታስብና ኢትዮጵያን በፈለጉት አይነት መንገድ ብቻ የሚሄዱ እንጂ በእነሱ ተጽዕኖ ምንም አይነት ነገር ሊፈጠር እንደማይችል ካለመገንዘባቸው የመነጨ ነው የሚመስለኝ።
መልካም። በአመዛኝ ዓለም አቀፉ ማህበረሰብ ተቋማት፣ አገሮች የሚመለከቱበት ሁኔታ የመገናኛ ብዙሀንም ምንጭ የሚያደርጉት የመገናኛ ብዙሀኑ ለየትኛውም ወገን ወገንተኛ መሆን እንደማይጠበቅበት ነጻና ገለልተኛ ዘጋቢ ትክክለኛ የምንጭ ነገር ወሳኝ ነው እና በአንድ በኩል የኢትዮጵያ መንግስት ይህንን ወታደራዊ እርምጃ በሚያካሄድበት ጊዜ በአካባቢው የመገናኛ መስመሮች መቋረጣቸው ኢንተርኔት፣ ስልክ ተደጋግሞ እንደሚገለጸው ቀጥታ ከቦታው መረጃ ማግኘት አልቻልንም የሚል ነው በመገናኛ ብዙሀኑ የሚገለጸው። በተጨማሪም በስፍራው ለመሄድ በቦታው ተገኝቶ ለመዘገብ አስቸጋሪ ሊያደርገው ይችላል። ከዚህ አንጻር የዛሬውን የብሉምበርግን ዘገባ ጨምሮ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካሉበት የሚሰጧቸው መረጃዎች ናቸው አልፎ አልፎ እንደ ምንጭ ነው የሚቀርቡት። በአብዛኛው ለሮይተርስ ነው። ቃል አቀባያቸው አቶ ጌታቸው ረዳም የተናገሩት በትላንትናው ምሽት በነት ወጥቷል። አሁንም ሁለት ወገኖችን ለሚመለከቱ ግራና ቀኝ ለሚያዩ በእርግጥ እውነቱ ምንድን ነው? የኢትዮጵያ መንግስት ከተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ጋር ስምምነት መፈራረም ገልጿል። ዩኤንኤችሲአር በትግራይ ተፈናቃዮችንና የሚገኙ ኤርትራውያን በዚህ በግጭቱ ለተጠመዱና አስፈላጊ እርዳታ ማግኘት ቻሉ በችግር ውስጥ ለሚገኙ ወገኖች እርዳታ ለመስጠት መዘጋጀት በአካባቢው ለ5000 ሰዎች ንጹህ ውሃ፣ አልሚ ምግቦች፣ አልባሳትና ሌሎች አስፈላጊ ቁሳቁሶች ማከፋፈሉን ለአሜሪካ ድምፅ ግልጽ አድርገዋል። እነኚህ ሁሉ በሚሰሙ ምንድን ነው ይህን ሁኔታ የፈጠረው? አቶ ብርሃነ ባሉት ላይ አቶ ይልማ።
አቶ ብርሃነ ያነሳቸው ነጥቦች እንደተጠበቁ ሆነው እኔ ይሄንን ርዕስ በሚመለከት የሚያሳስቡኝ የሚያሳዝኑኝም ሁኔታዎች አሉ። አንደኛ የውጭው ዓለም ታላላቅ ሀገሮች አውሮፓ፣ አሜሪካ ኢትዮጵያን እንደ ጠላት ያያሉ የሚለው አመለካከት እየተጠቃን ነው፣ ወገንተኝነት እየታየብን ነው የሚለው ነገር ከልክ በላይ እየተዛባ ሆኖ ነው የማገኘው። ምክንያቱም ማንም ሀገር አሜሪካ ይሁን የአውሮፓ ሀገሮች ይሁኑ ከጥቅማቸው አንጻር ነው ወዳጅነትንም ማግለልንም የሚያዩት። በዚህ ረገድ በዲፕሎማሲው በኩል የሚደረጉ ጥረቶች ከሌሎች ሀገሮች ጋር ካለኝም ልምድ ቀጥተኛ ልምድ አንጻር ሳየው የኛ የዲፕሎማሲ ስራ ቀሰስተኛ ነው፣ አይናፋር ነው፣ አግሬሲቭ አይደለም። እንደ ግብፅ አይነት ሀገሮች ያላቸውን የዲፕሎማቲክ ስታፍ ብታዩ በእውቀት የተካኑ ብቻ ሳይሆን በአፍ ጭምር ሶሻላይዝ በማድረግ ጭምር የዲፕሎማቲክ ፋንክሽንስ ባሉበት ሄደው ወዳጅ በመግዛት ጭምር እንደዚህ ነው የሚሰራው። ራሳችንን እንደ ተጠቃሚ የመቁጠሩ ነገር በጣም የተዛባ ይመስለኛል። ሁለተኛው ነገር ደግሞ በዲፕሎማሲው በኩል ከምናደርገው ደካማ እንቅስቃሴ ባሻገር የማየው ምንድን ነው፣ እነዚህ የሚዲያ አውትሌቶች ለምንድን ነው የኢትዮጵያን ትክክለኛ ሁኔታ የማያንጸባርቁት ስንል ደግሞ ናሬቲቭን አሳልፈን ሰጥተናል። የፖለቲካው ሂደት በየትኛው ገጹ መታየት ያለበት እንደሆነ የምንሰራው ስራ በቂ እና ብቃት ያለው መሆን አለበት። ሌላው ከኛ የተሻለ ሰርቶ በአባይ ጉዳይ ላይ ይሁን በአሁን ባለው ኮንፍሊክት ላይ ይሁን የበለጠ ተሰሚነት አግኝቶ ከሆነ ናሬቲቭ ለሌሎቹ ሚዲያ አውትሌቶች፣ ሌሎች ሀገሮች የተሻለ ሆኖ ከተገኘ እኛን ራሳችንን መመርመር አለበት። እኛ በቂ ስራ እየሰራን ነው ወይ? በቂ ኢንፎርሜሽን ፕሮቫይድ እያደረግን ነው ወይ? በንቃት ናሬቲቭን ለመቆጣጠር ሙከራ እያደረግን ነው? ሌላው ማንም አገር ተደማጭነት ይኖረው ዘንድ ተወዳጅነት ይኖረው ዘንድ ብቻውን የሚያደርገው እንቅስቃሴ ብቃት የለው። በፕሮፌሽናሎች የተቀረጸ የፐብሊክና የፐብሊክ ሪሌሽንስ ስትራቴጂ ሊኖር ይገባል። ለዚህ የምናወጣው ወጪ በቀላሉ መታየት የለበትም። የሚፈለገውን አውጥተን ሪተርኑ በጣም ከፍተኛ ስለሆነ ወደ ከፍተኛ ደረጃ ላይ ወደ ከፍተኛ የመሰላል እርከን ላይ ስለሚያመጣን በዚህ ላይ የምንቆጥበው እንኳን ገንዘብ መኖር የለበትም። ሪተርኑ ብዙ ነው። እኛ ካላደረግን ሌላው መንግስት ካደረገ ኦፍኮርስ የዛኛው መንግስት አቋም የዛኛው መንግስት ለጽናት የበለጠ ተሰሚነት ይኖረዋል። ሶስተኛው ደግሞ አንድ ሌላ የመጨረሻ ማንሳት የምፈልገው በዓለም አቀፍ ጦርነቶች ወይም ውዝግቦች ውስጥ ትልቅና ትንሽ ከተጋጩ የሰው ልጅ ስሜቱ ትንሹ የተጠቃ ይመስለዋል። ወደ ትንሹ የማድላት እንደ ዳዊትና እንደ ጎልያድ ልናየው እንችላለን። እና ዳዊት የተጠቃ ዳዊት የተነጠቀ እንደዛ ነው የሚያዩት እነሱ። ስለዚህ ይሄንን ሁሉ ሳቢያችን ውስጥ አስገብተን በዚህ ረገድ ለምን አልተሰማንም የሚለው ትተን እንድንሰማ ምን እናድርግ፣ የትኛውን ወጪ የትኛውን ኃይል እንመድብ የሚለው ላይ ማተኮር ያለብን ይመስለኛል። አመሰግናለሁ።
መልካም። ከእርሶ ጋር ልቆይና አቶ ይልማ፣ በጭብጥ ደረጃ ሁለታችሁም በሰጣችሁት አስተያየት ውስጥ ምክንያቶቹ ይለያዩ እንጂ መገናኛ ብዙሃኑ የተዛባ ዘገባ ይዘግባሉ፣ ዓለም አቀፉ ማህበረሰብ ዘንድም ትክክለኛ እውነታ የላቸውም በሚለው የምትስማሙ ይመስላል። ምክንያቱም ከውጭ ሆነን ለምንመለከተው ሁለት የተለያዩ ትርክቶች ናቸው እየተሰሙ ያሉትና የግጭቱን መንስኤም ሆነ ሂደቱን ኋላም አሁን የተደረሰበትን አስመልክቶ በኢትዮጵያ መንግስት የሚሰማውና በእነኚህ መገናኛ ብዙሃንም ሆነ ዲፕሎማሲያዊ ግፊት በሚያደርጉት ዓለም አቀፍ ማህበረሰቡ ዘንድ የተለየ መሆኑን ነው ለውይይት ያቀረብ ነው። እና ያን በእርግጥ የተዛባ ነው የሚለው ድምዳሜ ያላችሁ እርስዎ እንዳሉት ምክንያቶቹ ሌላም ቢሆኑ በቅሬታ የሚገለጹና እኛ ላይ የተነጣጠረ ነው የሚለው ሀሳብ ከሚፈልገው በላይ የተወሰደ ነው ያሉትን እንዳለ ይዘን፣ ነገር ግን የተዛባ ነው የሚለው ላይ የሚስማሙ ይመስል
የተዛባ ለመሆኑ ምንም ጥርጥር የለውም። ለምሳሌ የቢቢሲን ፍራንስ 24 ፍራንስ 24 የቀረበውን እና እነዚህን የመሳሰሉቶችን ስናይ የኢትዮጵያ ህብረተሰብ ውጭ ያለውም ውስጥ ያለውም ከፍተኛ ዘመቻ አድርጎባቸው እንደ ይቅርታ የመጠየቅ እንደገና ደግሞ ሌላውን ትክክለኛውን ገጽታ የማሳየት እያሳዩ ነው። እየተለወጡ የመንግስትን ትኖች ፌስ ቫሊውም ባይሆን ካለው ተጨባጭ ሁኔታ ተነስተው የማረም የማስተካከል እርምጃ እየወሰዱ ይሄ የሆነው ፕሬሽር ስላደረግንባቸው ነው። የሚደርሳቸው ኢሜይል የሚደርሳቸው በትዊተር በሌሎች ማህበራዊ ሚዲያዎች ላይ የሚደርሳቸው እንትን የእነሱንም ራሳቸውን ተአማኒነታቸውን ጥያቄዎች ስላስገባቸው ይታረማሉ፣ ይስተካከላሉ ነው።
አቶ ብርሃን፣ አቶ ይልማ ባቀረቡት ላይ የሚያክሉት ካለ?
አይ ቲንክ አቶ ይልማ ጥሩ አድርጎ አቅርቦታል። ሜቢ ትንሽ ማከል ቢያስፈልግ ምንድን ነው በአሁኑ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ምን መልክ እንዳለው በህዝብና በመንግስት መካከል ያለው ግንኙነት ምን እንደሆነ ብዙ በደንብ የተገነዘቡ አይመስለኝም። ሁለተኛ ከሚያገኙት ኢንፎርሜሽን በመነሳት የኢትዮጵያ መንግስትና የኢትዮጵያ ህዝብ የትግራይ ህዝብ ጠላት አድርገው የመገመትና እርዳታ እስከ መከልከል ድረስ እንደሚካሄድ ከዛም አልፎ ሌሎች የሰብአዊ መብት ገፈፋዎች፣ የሪቬንጅ አካሄዶች እንደሚሄድ አድርገው ሊገምቱ ይችላሉ ብዬ አስባለሁ። እና ትልቁ ቁም ነገሩ ምንድን ነው? የተወሰኑ የጥቂት ግለሰቦችና ቡድን ጉዳይ መሆኑን የኢትዮጵያ መንግስትም ይሁን የኢትዮጵያ ህዝብ ለትግራይ ህዝብ ምንም አይነት ጥላቻ የሌለው መሆኑን ማስገንዘብ ነው ትልቁ ነገር የሚመስለኝ። ሁለተኛው ደግሞ ሌላው ግራውንድ የሚሰራው ስራ ነው። ግራውንድ መንግስት ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራና በትግራይ አካባቢ ባለው በአፋርና በትግራይ አካባቢ ባለው ሁኔታ የተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓረንት በሆነ መልክ ማሳየት ከቻለ ኢቨን የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ ማዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። ቅድም እንዳልከው የቴሌኮሙኒኬሽን ችግር ስላለ ሊሆን ይችላል፣ ግን መንግስት አቅም ያለው ይመስለኛል። ይሄንን አልፎ ፊዚካሊ ሰዎቹን አምጥቶ ቦታው ላይ ወስዶ ማሳየት የሚችል አለበለዚያም ደግሞ ባሏቸው ሪፕሬዘንታቲቭስ አማካኝነት ጉዳዮችን እንዲያዩ ማድረግ፣ ይሄ በርቀት የኢትዮጵያን መንግስትም ይሁን ህዝብም ይሁን ስም ለማጥፋት የሚደረገውን ሂደት ሁሉ የሚቆርጥ ይመስለኛል። እና በዚህ አይነት ትልቁ ነገር በተግባር ማሳየት መቻሉ እና ያን ተግባር ደግሞ ትራንስፓረንት ማድረጉ ችግሩን ሁሉ የሚቀርፈው ይመስለኛል።
መልካም። ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ጠለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች እርስ በርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችሁን አስተያየት እንድሰጡ የጋበዝናችሁ እና ይህን የግጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ። ከፍ ያለ ተስፋ ያሳደሩ ይመስላል። ቀደም ብለን ባነሳ ነው የህወሓት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ የተራዘመ ውጊያ የማዳከም እቅድ መያዛቸውን ነው እየተናገሩ ያሉ። አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሀሳብ መኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለጠ ያለው። ከዚህ አንጻር በእርግጥ ይሄ ኢትዮጵያውያን ባለፉት ሁለት ዓመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ ቀደም ብዬ እንደገለጽኩት በህወሓት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን?
አድማጮች፣ ውይይቱ አልተቋጨም። ተከታዩን ቀሪ ውይይት አሉላ በነገው ምሽት በራዲዮ መጽሔት ፕሮግራሙ ይዞ ይመለሳል። አሁኑ አሉላንና እንግዶቹን እናመሰግናለን። ሙሉ ውይይታቸውን በድረ ገጻችን እና በፌስቡክ ገጻችን ላይ እናኖራለን። ክቡራትና ክቡራን አድማጮቻችን፣ ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። በደህና አደሩ።